ተመልሰን ተገናኝተናል። የቅዳሜ ጫዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ።
አሻም እንደምን ሰነበታችሁ? ይህ የጫዋታ እንግዳ ዝግጅት በሄሪቴጅ ፋውንዴሽን እና በሸገር 102.1 ሬዲዮ ትብብር ኢትዮጵያውያን በአሜሪካ በሚል ርዕስ የተጀመረው ኦራል ሂስትሪ ፕሮጀክት አካል ነው። የዛሬውን እንግዳችንን ዶክተር እርቁ ይመረን እናስተዋውቃችሁ። ዶክተር እርቁ ይመር ተወልዶ ያደጉትም ሆነ የመጀመሪያና ሁለተኛ ደረጃ ትምህርታቸውን ያጠናቀቁት በወሎ ጠቅላይ ግዛት ነው። በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በሶሻል ወርክ ተመርቀው በኢትዮጵያ ቤተሰብ መምሪያ ለጥቂት ዓመታት ሰርተዋል። ወደ አሜሪካ የመጡት በአሜሪካ ተራድኦ ድርጅት አማካኝነት የነጻ ትምህርት ዕድል አግኝተው በ1975 ነው። ከፍተኛ ትምህርታቸውን በዩኒቨርሲቲ ኦፍ ቺካጎ የድህረ ምረቃ ትምህርት እንዲሁም በዩኒቨርሲቲ ኦፍ ዊስኮንሲን ፒኤችዲ አግኝተዋል። ዶክተር እርቁ ይመር በማህበረሰብ ማደራጀት ስራ ኢትዮጵያ ሳሉ ጀምሮ ከፍተኛ ልምድ አላቸው። የረጅም ዓመት አስተዋጽኦ ማበርክተዋል። በአሜሪካ ኢትዮጵያን ኮሚኒቲ አሶሲኤሽን ኦፍ ቺካጎ ኤግዚኪዩቲቭ ዳይሬክተር ሆነው ለረጅም ጊዜ አገልግለዋል። በተጨማሪም ኢትዮጵያዊነት የተሰኘ ሲቪክ ማህበረሰብን ከመሰረቱት አንዱ ናቸው። ኢትዮጵያውያን በአሜሪካ ለኦራል ሂስትሪ ፕሮጀክት በዩናይትድ ስቴትስ ኦፍ አሜሪካ የኢትዮጵያ ሄሪቴጅ ፋውንዴሽን እና ሸገር 102.1 ሬዲዮ ትብብር የተዘጋጀ ቃለ መጠይቅ ነው። ዛሬ ፌብሩዋሪ 15 2023 ነው። በቺካጎ ከተማ ለተካሄደው ቃለ መጠይቅ ዶክተር እርቁ ይመር አብረውኛሉ። እኔ ማዕዛ ብሩ ነኝ ከሸገር 102.1 ሬዲዮ ከኢትዮጵያ። ዶክተር እርቁ ከዚህ ደግሞ እንውጣና የኮሚኒቲውን እንውጣና ኢትዮጵያውያን እንግዲህ መጀመሪያ ላይ በአብዛኛው ታክሲ ስራ ላይ ነው የተሰማረው ወይም ደግሞ የፓርኪንግ ስራ ነው ብለው ነበርና ለምን ይመስሎታል?
ሌላ ስራ ለማግኘት ፐርሚት ይጠይቃል። ኢዝሊ አክሰስ የሆነውን ነገር በአንድ በኩል በድሎናል ለማለት እችላለሁ። ምክንያቱም እኔ ለምሳሌ ዩኒቨርሲቲ ኦፍ ኢሊኖይ ዲፓርትመንት ኦፍ ፐብሊክ ሄልዝ ሊቀጥሩ ይፈልገው ነበረ እና እኔ እዚህ ቆያለሁ የሚል ፍላጎት ስላልነበረኝ እና ይቺ የታክሲዋ ፍሪደም በፈልግ ጊዜ
ትሰራናት የራስ አለቃ ነው
የራስ አለቃ ነች። እኔ ለምን እዛ ገባለሁ ብዬ ደግሞ የተማሪ ማህበርም ራምም ስለነበረ አይ ዲድንት ዋንት ቱ እና በአንድ በኩል ጎርቶኛል ፕሮፌሽናል ስራ እንዳላገኝ የታክሲ መንዳቱ ኢዝሊ አክሰሰብል ስለነበረ በሌላ በኩልም ሌላ አማራጭም አልነበረም። ለነገሩ
ይሄ ነው ምክንያቱ። ግን ደግሞ ብዙ ሰው ማያደርገውን ጨክነው እንደገና ትርፊት ይገባሉ። ብዙ ሰው እዚሁ ይቀራል በቃ ታክሲ ውስጥ የተጀመረው ስራ ውስጥ ይቀራል። ሰው ተመልሰው ትርፊት ይገባሉ። ይንገሩኝ እስቲ
ታክሲ መንዳቱ ፋይናንሻሊ ገንዘብን በሚመለከት ደህና ነው። ጥሩ ገንዘብ መስራት ይቻላል። ግን አድካሚ ነው ለአደጋም ያጋልጣል። እና ስለዚህ ትምህርት ቤት ገብቼ የተሻለ እውቀት አግኝቼ ፕሮፌሽናል የሆነ ስራ መፈለግ ይሻለኛል ብዬ ወሰንኩኝና 81 ነው መሰለኝ፣ 81 ነው ትምህርት ቤት ገባሁኝ። ተመልሼ ገባሁ። ያው እስከ 84 ድረስ የክፍል ኮርስ ወርኩን ጨርሼ ለሪሰርች ብቻ አንዳንድ ኮርስ ሬጅስተር እያደረግኩ እየተመላለስኩ ፔፐሬን ሰራ ነበረ። በ87 ግራጁዌት አደረግኩ።
ተማሩት አደልተን ኮንቲኒንግ ኤጁኬሽን ነው
ነው
ሰሩበት?
አዎ ነው የሰራው። አዎ እዚህ ኮሚኒቲ ውስጥ ሰራሁበት።
ሌላ እርሶ የሚሳተፉበት ደግሞ ቅድም እንዳሉት ይሄ በአብዛኛው ማህበረሰብ ተኮር ላይ የሚያተኩር ነገር ይፈልጋሉ። አሁን ደግሞ እንደገና ኢትዮጵያዊነት የሚባል ድርጅት አለ። የእርሱ ሊቀመንበር ነዎት። ኢትዮጵያዊነት ድርጅት መቼ ነው የተመሰረተው? እንግዲህ ምንድን ነው የሚለው አላማው? ኢትዮጵያ በዜጎች ነጻነት ላይ የሚሰራ ድርጅት ነው እና ድርጅቱ 10 ዓመት ሆኖታል የሚል መረጃ አለኝ። ይንገሩን እስቲ እንዴት ተመሰረተ? አላማውንስ እያሳካ ነው ወይ?
ብዙ ታሪክ አለው። ከዛ በፊት የኢትዮጵያ ናሽናል ኮንግረስ የሚባል ማህበር ነበረ። የናሽናል ኮንግረሱ የሚሰራው የፖለቲካ ድርጅቶችን አንድ ጋር ማምጣት እንትን ነበረ። አላማም ይዞ ነበር የሚንቀሳቀሰው። በ2003 ይመስለኛል ዩዲኤፍ የሚባል የ15 ፖለቲካ ድርጅቶች ተቋቁሞ 2005 ኤሌክሽን ሁሉ ፓርቲስፔት አድርጎ ሰም ሲትስ ዶክተር በየነ ዶክተር መራራ ምናምን የሚኖሩት የነበረ ነው። ያንን ኢትዮጵያ ናሽናል ኮንግረስ የሚባል ድርጅት ነው።
እዚህ ሆናችሁ?
እዚህ ሆነ።
እዛ ለመርዳት ነው?
እዛ ለመርዳት። እዚህም ያሉትን አንድ ጋር ገንዘብ እያዋጣን ከኤሮፕ ከኢትዮጵያን እያመጣን 3-4-5 ጊዜ ስብሰባ አድርገው የሚስማሙበትን ነጥብ ተነጋግረው በ2003 ዩዲኤፍ የሚባል ተመስርቶ አገር ቤት ገብቶ መንቀሳቀስ ጀመረ። የዛ የ2005 ኢሌክሽን ጊዜ ተሳትፈዋል። ከዛ በኋላ ኦኬ የፖለቲካ ድርጅቶች ተደራጁ፣ እኛ ደግሞ ሌሎች ሲቪክ ድርጅቶችን ማደራጀት አለብን በሚል ተነሳስተን 11-12 የሚሆኑ ድርጅቶችን ኮንታክት አድርገን የኮንሰልታቲቭ ፕሮሰስ በሚል አንድ 2 ዓመት ያክል እዚህ በኢትዮጵያ ናሽናል ኮንግሬስ አማካይነት ተወያየን እና አንድ ጋር ሆነን መስራት አለብን በሚል ተስማማን። እና ራሳችንን አክስመን መርጅ ያደረግነው 4 ድርጅቶች ሆነን የመሰረት ነው። በ2012 ዋሽንግተን ዲሲ ነው የተመሰረተው። ፕሮፌሰር ጌታቸው የሚመሩት ታጠቅ ነው እንደዚህ የሚባል ድርጅት ነበረ። ዳላስ ደግሞ እንደዚሁ ከሸለ ኢትዮጵያ የሚባል ድርጅት የኢትዮጵያን ናሽናል ኮንግረስ እኛ እንትን ያልነው ደግሞ አምባሳደር ምሩ ዘለቀ የሚመሩት ደግሞ ሌላ አንድ ኢትዮጵያን ዴቨሎፕመንት እንደዚህ የሚባል ድርጅት ነበር። እነዚህ 4ቱ መርጅ አድርገው ኢትዮጵያዊነትን መሰረቱ።
ዶክተር ግን እዚህ ሆናችሁ እንደዚህ ስትደራጁ በኢትዮጵያ ፖለቲካ ውስጥ ትርጉም ያለው አስተዋጽኦ ይኖረናል ብላችሁ አስባችሁ ነው ወይንስ እዛ የሚካሄደውን ፖለቲካ ከዚህ ሆኖ ለመደገፍ በሚል ነው?
እንግዲህ አዘ ሲቪክ
እንቅስቃሴ
አዘ ሲቪክ ኦርጋናይዜሽን እኛ የሲቪክ ድርጅቶች መርዳት ለምሳሌ ሂውማን ራይትስ ኦርጋናይዜሽን ፕሮፌሰር መስፍን የሚመሩትን እንደዛ ያሉትን እንትን ለማለት እና ለመርዳት ነው። ይሄ ፓርቲኩላር የኢትዮጵያዊነት አላማ ኢትዮጵያ ውስጥ ሲቲዝንስ የሉ፣ የኢትዮጵያ ሲቲዝንስ የሉ። ሲቲዝንስ የሚሆኑት በአማራነት ምና መጀመሪያ እዛ ገብተው ነው። ትሩ ዛት ኤትኒክ ግሩፕ ነው ሲቲዝናቸውን የሚያገኙት። እና ይሄ ልክ አይደለም። ቀጥታ ኢንዲቪጁዋሉ ሲቲዝን ነው እና የኢንዲቪጁዋል መብት የሲቲዝን መብት ይከበር የሚል ነው እንግዲህ እንትናችን። እና ያንን እንግዲህ በተለያዩ ሲምፖዚየሞች ምናምን በማዘጋጀት ጽሁፎች በማውጣት በማሳተም ለፖሊሲ ግብዓት ሊሆኑ የሚችሉ ስለ ኮንስቲትዩሽንም ሆነ ስለ ኢኮኖሚክ ዴቨሎፕመንት ፖሊሲ ብዙ ስራዎች ተሰርተዋል። እና ያ ስራችን እዙ ነው የቀረ ወይም በአየር ላይ ነው የቀረ የጋን መብራት እኛው እርስ በርሳችን ተነጋገር ወደ ህዝቡ አልደረሰ። እና አሁን ለውጥ በመጣበት ጊዜ የተሻለ ሁኔታ አለ በሚል ማህበሩን ወደ ኢትዮጵያ ለመውሰድ ወሰንና አንድ 8 ምናውን የአመራሩ አባሎች ሄደን ልዩ ልዩ ሰዎች ጋር ተነጋግረን ከመንግስት መስሪያ ቤትም ጋር እንደዚሁ ተነጋግረን ፌቨራብል የሆነ መልስ ስላገኘን ማህበሩን ወደዛ መሰደድ አለብን ብለን ያው አሁን አመት ተኩል ሆነው ተቋቋመ። ሬጅስተርድ ሆኖ እንደ ብራንች ሳይሆን አገር በቀል የሚለው ተቋቁመን እዚያም ቦርድ አለ። እዚህ ያለው ቦርድ ለዛ ሰፖርት ነው የሚያደርገው። አንዳንዶቻችን የዛም ቦርድ አባሎች ነን። የቦርድ አባል ለመሆን ያው የሎ ካርድ ያስፈልጋል። እሱ ነው ትተን እንቅስቃሴው ገና ሀይሊ ዴቨሎፕ አላደረገም፣ ግን ዌር ትራይንግ ያው ህጋዊ መሰረት አለን ለመንቀሳቀስ። ባለፈው ማርች ላይ ለህዝብ ራሳችን ማስተዋወቀናል። ጋዜጠኞችም ምናምን መጥተው ነበረ። ሰም ካይንድ ኦፍ ፕሮሞሽን ተካሂዷል። አሁን በዚህ በምክክር ኮሚሽኑም ኢምፖርታንት የሆነ ሮል ተጋብዘናል ፓርቲሲፔት እንድናደርግ። ይህን ነው ቮለንተርስ አሉ። ወጣቶች ሰራተኞች 3 ናቸው እና ቮለንተሮች አሉ ወጣቶች። እስከዚህም ድረስ በምንፈልገው አይነት እየተካሄደ አይደለም። ምክንያቱም አንድ ነገር ሲነሳ የሰው አቴንሽን ወደ ሌላ ነው የሚሄደው፣ ክራይሲሱ ይቀጥላል እና በጣም አስቸጋሪ ሁኔታ ነው ያለው።
የተረጋጋ ሁኔታ ይፈልጋል። እንግዲህ ኢትዮጵያዊነት የሚለውን ሀሳብ እንደገና ለማስረጽ ነው አይደለ? ኢትዮጵያዊ ስነ ልቦና ትላላችሁ። ምን ማለት ነው ኢትዮጵያዊ ስነ ልቦና ስትሉ? በእናንተ ሀሳብ
መተባበር፣ እንግዳ መቀበል፣ አርበኝነት ስሜት፣ በራስ መተማመን፣ በራስ መኩራት፣ እንደዚህ የመሳሰሉ ነገሮችን የሚይዝ ነው። ህግ አክባሪነት፣ እነዚህ የኢትዮጵያዊነት መገለጫዎች ናቸው ብለን እናምናለን። ብዙም ብዙም ሊኖሩ ይችላሉ ሌሎችም። እነዚህ ሴቶች በጣም ተቦርቡረዋል እና ብዙ የሰው ኃይል እና ብዙ ትምህርታዊ ፕሮግራሞች መካሄድ አለባቸው ብለን እናምናለን። አዘ ሲቪክ ኦርጋናይዜሽን ፒስፉል በሆነ ኢንዲፔንደንት በሆነ ከፖለቲካ ድርጅቶች ጋር ግንኙነት አይኖርም ማለት አይደለም። በጋራ ጥያቄዎች ላይ አብረን ከፖለቲካም ድርጅቶች ጋር መስራት እንችላለን፣ ከመንግስትም ጋር እንደዛው ነው። እና ግን ኢንዲፔንደንሲችን ጠብቀን መንቀሳቀስ አለብን የሚል ነው። አንፎርቹኔትሊ የሲቪክ ስራ ኢትዮጵያ ውስጥ በደንብ ያደገ አይደለም። ኖን ፕሮፊት ኦርጋናይዜሽን ኤንጂኦስ ሞስት ኦፍ ዴም የሚሰጡት አገልግሎት ጠቃሚ ነው ለህብረተሰቡ፣ ጤና፣ እንደዚህ እንደዚህ የመሳሰሉት ናቸው እና ስለ መብት በጣም የተወሰኑ ናቸው። እነሱም ደግሞ በጣም ችግር አለባቸው። ዩዥዋሊ በሌሎች ሀገሮች ሚድል ክላሱ ሰፋ ያለ ሲሆን ነው እንግዲህ የሲቪክ ድርጅቶች የሚያድጉት እና የሚበለጽጉት። የእኛ ሀገር ሚድል ክላስ የለም፣ ገና ነው፣ አላደገም። እንግዲህ ኤሊቱም ደግሞ በዚህ በኤትኒክ ፖለቲካ ተይዟል። በጣም አስቸጋሪ ሁኔታ ነው። እንደሚንታይም የኢትዮጵያዊነት ስነልቦና እሴቶች እየተረሱ እየጠሉ መጥተዋል እና በአሁኑ ጊዜ የኢትዮጵያዊነትን ስነልቦና ማደስና ማሳደግ ለብዙዎቹ ችግሮቻችን መፍትሄ ይሆናል ብለን እናስባለን።
ማደራጀት እዚህ የቀለላችሁ ይመስለኛል ዶክተር። ኢትዮጵያ ውስጥ እንግዲህ ቮለንቲር ለማሰባሰብ ሰዎችን ለማደራጀት ቀሎ አገኛችሁት ወይስ ይከብዳል?
ቀላል ሆኖ ነው የተገኘው። ችግሩ ምንድን ነው? የፎሎ አፕ እና ህብረተሰቡ በተለያዩ ጉዳዮች እንግዲህ ወጣቶች በምንልበት ጊዜ ፕሮፌሽናል የሆኑ ሰራተኞች ምናምኖች ናቸው እና ቢዚ ናቸው። ብዙ ፎሎ አፕ እና ብዙ እንትን ያስፈልጋል። የተጠናከረ ድርጅት ኖሮ እነሱንም ኦርጋናይዝ የማድረጉ ነገር ቢሰራበት እዛ የተሻለ ኦፖርቹኒቲ አለ ብዬ አምናለሁኝ።
እንደውም ከዚህ የተሻለ ብለው ያስባሉ። ዶክተር ቆርሶ በርካታ ሽልማቶችን አግኝተዋል። ከነዚህ መካከል ኤጁኬሽን ኤንድ ሂውማን ራይትስ አዋርድስ በቺካጎ የተሰጠ ሽልማት ነው። የሲድ ተሸላሚ ምንወት እና ስለዚህም ደግሞ እንዲነግሩ ፈልጌ ነው። በዚሁ አስተዋጽኦ ነው ሽልማቱ?
እንግዲህ ሽልማቱ ከሁለት አንጻር ነው። አንዱ የሪፊውጂ አድቮካሲ ጉዳይ ነው፣ እዛ መሰረት ነው። ሌላው ደግሞ በዚህ በፋሚን ጊዜ በምንሰራው ስራ ነው። ፋሚኑን በሚመለከት ኖት ኦንሊ ኮሚኒቲውን አንድ ጋር ለማምጣት ረዳን፣ ታዋቂነትም እንድናገኝ ረዳን ለማለት ይቻላል። እና ቪዚብል ሆን የሁመን ራይትስ ጉዳይ ነው። የሪፊውጂ ማለት የሪፊውጂ አድቮካሲ ስራ እስከ ቅርብ ጊዜ ድረስ ቀጥሏል። ለምሳሌ ናቫል ኦፊሰርስ የመን የነበሩት የእኛ የኮሚኒቲ ማህበር ትልቅ ሚና ተጫወቷል። ሪሴትልመንት ወደዚህ ለማምጣት
እንግዲህ ኢህአዴግ አዲስ አበባ በገባበት ጊዜ ኢትዮጵያ የባህር ኃይል ሸሽተው ወደ የመን ሄደው ነበር።
እዛ ሲኖሩ ምን ጥያቄ መጣ? ኬዛቸው አንድ ነው፣ ኢንዲቪዥዋል ሪሴትልመንት ሳይሆን ግሩፕ ሪሴትልመንት ይሁን የሚለውን አድቮኬት እናደርግ ነበር። እና ሲቀናን የስራ ጓደኛችን የነበረ ሰው ወርልድ ሪሊፍ የሚባል ድርጅት ውስጥ በስቴት ዲፓርትሜንት አፖይንትድ ሆነ። እዛ ሂዶ የሪፊውጂዎችን ሁኔታ እንዲያጠና እሱ ኮንታክት አደረገኝ ከኮማንደር ማቲው የሚባል ሆላንድ ነው መሰለኝ ወይም ቤልጅየም ነበረ። ኮማንደር ደግሞ ኮሞደር ነው፣ ኮማንደር አሰፋ ሰይፉ እንግሊዝ ሀገር። እነሱ ጋር ኮንታክት ፈጥሬ ኢንፎርሜሽን ሰጡኝ እና እነሱ የሚሰጡኝን ኢንፎርሜሽን ጌለን ይባላል ለሱ ሰጠሁት። እነሱ በደንብ አጠናና እሱ የግሩፑ መሪ ነበር። አጥንቶ ግሩፕ ሪሴትልሜንት ሪኮሜንድ አደረገ። ሪኮሜንድ ሲያደርግ ግሩፕ ሪሴትልሜንት ስለተፈቀደ በዛ ምክንያት ኤኒ ዋን ኦፍ ዴም ኢንዲቪጁዋል ማመልከት አልነበረባቸውም። በግሩፕ መጡ እና ግማሾቹ ዝመጡ፣ ግማሾቹ በተለያዩ አሜሪካ ግዛቶች ሪሴትል ሆኑ። እዚህም በመጡበት ጊዜ በደንብ ተቀብለን ሀገር አለማምደን ሪሰፕሽን ሁሉ አድርገንላቸው ደግሞ ጎበዞችም ነበሩ በመካከላቸው። አንዳንዶቹ እንደውም በዚህ በኮሚኒቲ ተቀጥረው ይሰሩ ነበር።
ትልቅ ነገር እኮ ነው አይደለ? ኢትዮጵያን ብለው ለኢትዮጵያ ብለው የተዋጉ ሰዎች ናቸው እና ያን ማድረግ ተገቢ ነው ተገቢ ነው።
ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የጨዋታ እንግዳ ነው።
የኢትዮጵያውያን በአሜሪካ ልዩ ዝግጅት እንግዳችን ዶክተር እርቁይመር በኢትዮጵያውያን የቺካጎ ማህበር መስራች ናቸው። ሌላውን ጠይቆት የፈለግኩት ዶክተር ኢትዮጵያውያን ከሌሎች ማህበረሰቦች ጋር አይቀላቀሉም ይባላል። የሚኖሩት በርከት ያሉ ኢትዮጵያውያን የሚኖሩበት አካባቢ ወይም ከተማ ነው ይባላል። ይሄ ለምን ይመስሎታል?
እንግዲህ እንትን ብዙውን ጊዜ ከሀገር ቤት ይዘነው የምንመጣ አስተሳሰብ እና መለካከት አለ። ኮንፈርታብል ካለመሆን የተነሳ ይመስለኛል ባህልም በምንም እና ዊ ስቲክ ቱጌደር ኢትዮጵያኖች ሪሊ ሀገራቸውን ይወዳሉ ለማለት እችላለሁ። እና ሌሎቹ ጋር ያለው ኮሚኒኬሽን በጣም ሊሚትድ ነው። እውነቱን ለመናገር እንደ ሌሎቹ ኮሚኒቲዎች ደብለቅለቅ ብለን እንትን አንልም። በዚህ በኮሚኒቲ ስራ እርግጥ የሪፊውጂ ሚቹዋል አሲስታንስ አሶሲዬሽንስ የሚባሉ አንድ 6-7 አሉ። እነሱ ጋር አብረን ጆይንት ፕሮግራም እንሰራለን። በየወሩ ስብሰባ እናደርጋለን። ለገጠሙን ችግሮች እንትንላለን። ኢንተር ኮሚኒኬሽን ዊዘም ትንሽ ይጀመራል፣ ግን ብዙ ከኛው ወጥቶ ወጣ አይልም። ይሄን ጎርቶናል።
ምክንያቱም በአሜሪካ የፖለቲካ ስርዓት ውስጥ እንግዲህ ጊዜው የረዘመ ነው አይደለ? ወደ 40 አመት ያህል ሊሆን ነው እንግዲህ ኢትዮጵያውያን ወደዚህ መምጣት ከጀመሩበት ጊዜ አንስቶ። በሌላ በኩል ትናንትና ከሶማሌ የመጡ ፖለቲከኞችን እና አለን አይደለ? እና ኢትዮጵያውያንን በብዛት እዚህ ውስጥ አለማየታችን ይሄም አንዱ ጉዳት ነው ብለው ያስባሉ ይብየ ለማለት ነው። እንደው ምን አልባት በአሜሪካ ፖለቲካ መምረጥ ብቻ ነው የተሳትፎ፣ ከዛ በላይ አስፈልግም ወይ? በፕሬዝዳንት ኦባማ የምርጫ ጊዜ ንቁ ተሳትፎ እንደነበረ አንዳንድ ወጣቶችን አግኝቼ ከዚህ በፊት አነጋግሬ ያለው እና ይሄስ መቀጠል የለበትም ወይ ለማለት ፈልጌ ነው።
አዎ እንትን እንግዲህ አንዱ ችግር ምንድነው ኢትዮጵያ አሜሪካዊነትን በሚገባ አለመቀበልም ሊሆን ይችላል እንጂ ብራይት የሆኑ ወጣት ልጆች አሉ። ኮምፒት ላይ ያደርጉና ኢሌክሽን ገብተው ምንትን ለማድረግ የሚችሉ ሰዎች አሉ፣ ግን ወደዛ አይመራቸውም። ምክንያቱም ወደ ኢትዮጵያ ከኢትዮጵያዎች ሆነን ኢትዮጵያ ዝሁ እኛ ጋነች አይነት ነገር ነው መሰለኝ። ለምሳሌ ሲቲዝንሽፕ በምንሆንበት ጊዜ ሰረሞኒ ይኖራል፣ መሀላ ምናምን ይፈጸማል። እዛን ጊዜ የሌላ ህብረተሰብ ሰዎች ብልልታውን ነው የሚያቀሩ። ብዙ አበሾች ደግሞ ሀዘን ነው የሚሰማቸው እና ታስ ጎት ሳምቲንግ ቱ ዱ ከሀገር ጋር ያን ሁኔታውን በሙሉ ባለመቀበል የመጣ ይመስለኛል። እና ግን ይጎዳል
እንዲህ በጣም በጣም በጣም። እንግዲህ ምናልባት ትንሽ አሁን ከዚህ ካለው የፖለቲካ ሁኔታ ጋራ ትንሽ እንቅስቃሴ ነበረ በመርጫም ላይ ኢምፓክት ለመፍጠር የተሞከረበትን ነገር እንመለከታለን። ቅርብ ጊዜ ግን ያ ጉዳት ነው። ዶክተር ወደ ኢትዮጵያ እንግዲህ ተመልሰው ዘመድ ይጠይቃሉ፣ እንደውም ድርጅትም ወደዛ ከፍታችኋል ጀምራችኋል። አንድ ቦታ ምናየው ብዙ ኢትዮጵያውያን ወደ ሀገራቸው መመለስ ይፈልጋሉ፣ አንድ ጥናት ነው መመለስ ይፈልጋሉ፣ ግን ተመልሰው ሲሄዱ ያቺ የሚያቋት ኢትዮጵያ የለችም ይባላል ብለው ያስባሉ። እንደዛ ነው ፊልም ያደረጉት የሚሰማቸው ያችን የሚያውቋት ኢትዮጵያ አለመኖሯን ነው። እርስዎ እንደዛ ይሰማዎታል?
አዎ፣ በመጠኑ በደረጃ ይለያይ እንጂ እንደዛ አይነት ስሜት ይሰማል። ያንንም ስሜት የሚያመጣው የሰው ካራክተር ድሮ የነበረው መተማመን የአንድነት ስሜት ስለሌለ የኤትኒክ ፖለቲካው በጣም ገኖ ውይዞ የሚጠያይቅበት ሁኔታ ስላለ ያስጠላል ማለት ነው። እና እንደው ለቪዚት ካልሆነ በስተቀር ዛለመኖር የነበረ ሀሳብ ትንሽ እየተዳከመ መጥቷል። ሴኪሪቲም ሴፍቲም ሰላምም አንድ ሌላ ፋክተር ነው።
አንዳንድ ተጨማሪ ጥያቄ ልጠይቆት ዶክተር፣ ስፖርት ይወዳሉ?
ማየት ይወዳሉ
እንጂ
አልጫወትም። ሶከር በጣም ወድ ነበረ።
ይሄ ሀገራችሁ የአሜሪካ ፉትቦል ሳ ገና ነው
እሱ በደንብ
ገብቷል። እንደውም እኮ እዚህ የቺካጎ ቤር ነው የሚሉት የቤርስ ቡድን ደጋፊ ኖት? ምክንያቱም ግንኙነት ስላለ
ሚኒስተር ስላለም
ማካውስኪ ናቸው።
ማካይስኪ
ሙዚቃ ዘፈን ይወዳሉ? መቼም ወሎ ሆኖ ዘፈን የማይወድ የለም። ዘፈን ምረጡ ልልዎት ነው። የማንን ዘፈን ይወዳሉ?
እኔ ካሳ ተሰማ ዘፈን እንጉርጉረውን በጣም በጣም ወዳለሁ።
እስክስታም የሚወረድበትንም ዘፈን መረጡ እንጂ ቀድም ማሪቱ ብዬ ነበር።
ማሪቱ አንዳንድ ዘፈኗ ደስ ይለኛል። የትኛው እንደሆነ ስሙን አላውቀውም። አሁን ግን ጠቅላላ የሰቆጣ ወይም የራያ ዘፈን በጣም ደስ ይለኛል። ከዛ በመለስ ትግርኛ ዘፈን በጣም እወዳለሁ።
እንመርጣለና እሱን ሁሉ። አንድ ሰው ኢትዮጵያውያን የሚመክሩት ምክር ወደ አሜሪካ ለሚመጡ ሰዎች ስራ አትናቅ የሚል ነው። እርስዎ በኮሚኒቲው ለሚመጡ ወጣቶች ስራ አትናቅ ነው የሚሉት?
አዎ፣ ስራን የሚሰጠውን ስራን መውደድ ታላቅነት የሚገኘው ስራህን ትልቅ አድርገህ ስትመለከተው ነው። እዚህ ሀገር ስራ ወዳድ ነው። በአቲቲዩድ ደረጃ ማንኛውም ስራ የሚጠላ አይደለም እና ካከበርከው እና ከወደድከው ራስህን በዛው ክብር ልታገኝ ትችላለህ የሚል ምክር እንሰጣለን።
አሜሪካ አንድ ለኢትዮጵያውያን የሚሰጠው ነገር አንድ ሪሰርች ያደረጉ ሰው የጻፉት ነው። ይሄኛው በፊትም ከዘውድ አገዛዝ በኋላም ደግሞ የነበሩት የመጡት የመንግስት አስተዳደሮች እንደዚሁ ተመሳሳይ ያንኑ መንገድ የተከተሉ በመሆናቸው፣ አሜሪካ ግን ህገ መንግስታዊነትን፣ ነጻነትን፣ የመብት ጉዳይን ስለምትሰጥ ይሄ ነው እንግዲህ አንዱ ትልቁ ኢትዮጵያውያን በአሜሪካ የሚያገኙት አላባ ይሄ ነው የሚል ጥናት አንብብ ያለሁኝና እርሶ እዚህ ላይ ምን አስተያየት አሉት?
እዚህ ለምን ኖረው የአሜሪካ ያለው ህግና ፖሊሲ ከማንኛውም ሀገር የሚመጡ ሰዎች ሙሉ ነጻነት አለ። ዲስክሪሚኔሽን ምናምን ሊኖር ይችላል አለ፣ ግን ያንንም ኦቨርካም የሚደረግበት መንገድ አለ። ኦርጋናይዝድ መሆን ይቻላል። ዲስክሪሚኔትድ እንዳይሆኑም በአንዳንድ ሁኔታዎች በተቃውሞ መግለጽ ይቻላል እና ሲስተም ዋይድ የሆነ ለውጥ መምጣት ባይቻልም አትሊስት ያለውን ሁኔታ ያለውን ፖሊሲ ተጠቅሞ ሙሉ ነጻነት ኤክሰርሳይዝ ማድረግ ይቻላል እና ችግር የለውም እዚህ ለሚኖር ሰው። እና ዋናው ነገር ያለውን ሪሶርስ ዋይዝ በሆነ መንገድ መጠቀም እና ያንን ለመጠቀም ደግሞ ኦርጋናይዝድ መሆን ያስፈልጋል። ኮሚኒቲው ኦርጋናይዝድ ስለሆነ ብዙ አድቫንቴጆች ለኮሚኒቲው አምጥቷል። ለምሳሌ ሃውሲንግ በሚመለከት ሴክሽን 8 ሃውሲንግ የሚባል አለ እና በትንሽ ደሞዝ በትንሽ ክፍያ ነው የሚገኘው እና ብዙ ሃይ ራይዝ ቢልዲንጎች የሴክሽን 8 እንትኖች ናቸው። ያ ሴክሽን 8 እንዲሆን ከሌሎቹ ጋር ከሌሎች ድርጅቶች ጋር በመሆን ቮይስ ኦፍ ዘ ፒፕል የሚባል ድርጅት መሪነት ካምፔን አድርገን እዛ ሴክሽን ኤት ውስጥ የሚኖሩ ሰዎች አብዛኛዎቹ አፍሪካውያኖች እና ኢትዮጵያውያኖች ናቸው። እርግጥ ኢንካማቸው እየታየ ከዛ በማርኬት ሬት ሲያደርጉ ቤት እየገዙ ይወጣሉ እና ሃውሲንግ በዛ አይነት መንገድ ደግሞ በነፃም ሃውሲንግ የተገኘበት ሁኔታ አለ። ሃውሲንግ ፎር ቺካጎ በሚል አንድ ፕሮግራም ነበረ። እዛ ላይ በደም አክቲቭ ፓርቲሲፔሽን አድርገን 5 የኮሚኒቲያችን አባሎች ሃውሲንግ ነጻ ቤት አግኝተዋል። የተወሰነ ዓመት ይኖራሉ። ሽጠው በ67,000 የተገዛው ቤት 400,000-300,000 ብር እየሸጡ ሌላ ቦታ ሰበር ገብተው የተሻሻለ ኑሮ ይኖራሉ።
እንግዲህ መደራጀት
ነው።
እናንተ እንደነበራችሁበት ዘመን አሁን ያሉት ወጣቶች እንደዚህ በመደራጀት ሊሰባሰቡ ይችላሉ ብለው ያምናሉ? ያቋቋማችሁት የጠንካራ ኮሚኒቲ ማህበር ተተኪ ወጣቶች ይቀበሉታል ብለው ያምናሉ?
እየቀዘቀዘ ነው ይመጡ። ምንድነው አሁን አዲስ የሚመጡት ወጣቶች ስራ ለማግኘት ኮሚኒቲ ይመጣሉ፣ ስራ ይይዛሉ፣ ሌላ ስራ፣ ሁለተኛ ስራ ይይዛሉ። በጣም ስራ ወዳድ ናቸው። ቤተሰቦቻቸውን ለመርዳት ይልካሉ ገንዘብ፣ ቤት ይሰራሉ ይላሉ እና ወደ ኮሚኒቲ እንትን ጊዜም የላቸውም፣ ኢንተረስትም የላቸውም። ደግሞ ኢትዮጵያ ውስጥ ያለው ፖለቲካ ዝም መጥቷል። ኦሮሞ ነው፣ ትግሬ ነው፣ አማራ ነው ምናምን የሚለው ነገር አለ እና ኮሚኒቲውን ከአንድ ኤትኒክ ግሩፕ ጋር የማያያዝን ሁኔታ አለ። ችግሮች አሉ፣ አንፎርቹኔት ነው። እና ደግሞ የኮሚኒቲው ፕሮግራምም ለየት እያለ መጥቷል። ሪፊውጂ ሪሴትልመንት በምንልበት ጊዜ የተለያዩ ፕሮግራሞች ኢታፕላይስ ኦንሊ ፎር ሪፊውጂስ፣ ለሪፊውጂዎቹ ብቻ ፌዴራል ገቨርንመንቱ የሚሰጠው ገንዘብ አለ፣ ስቴት ገቨርንመንቱ የሚሰጠው አለ። አንዳንድ ፕሮግራሞች የፋውንዴሽን ወይም የሲቲ ኦፍ ቺካጎ ወይም የስቴቱ የራሱ ፌዴራል ነክ ያልሆነ ገንዘብ ኮምፒውተር አድርገን በመናገኝበት ጊዜ ሁሉንም ኢሚግራንት ሰርቭ እናረጋለን እና ኢትዮጵያኖቹ ለምሳሌ በኢምፕሎይመንት ፕሮግራም በኩል በደንብ የተጠቀሙበት ነው። ስራ በማስያዝ በኩል አፍተር ስኩል ፕሮግራሙም ኢትዮጵያኖቹ ይጠቀሙበት ነው። ግን የሪፊውጂ ፕሮግራሙ ሰፊ ነው። ሃውሲንግ ምናምንም የሚጨምር ነገር ነው። ፋይናንሻል አሲስተንስ የሚጨምር ነገር ስላለው ለተወሰነ ጊዜ ያንን አያገኙ ወይም ፈንድ ተገኘ በሚባልበት ጊዜ የነበረው ኮንሰፕት ለእያንዳንዱ ሰው ዲስትሪቢሽን እንዲደረግ ነበር። በመሀል ገንዘብ በሉ ምናምንም የሚልም ሀሜታ ምናምን ስላለ ያ ሁሉ አልፈ ነው አሁን ያለንበት ደረጃ። አዲስ የሚመጣው ፖፑሌሽን ስራ ላይ ነው፣ ወደ ትምህርትም አይሄድም። እና በዛ መንገድ ደግሞ የተከፋፈለ ህብረተሰብ ስለሆነ ያ ችግር አለ እንጂ ወደ ኮሚኒቲው መጥተው እንትን ቢሉ በጣም ኮሚኒቲው በሲቲ ኦፍ ቺካጎ ውስጥ በጣም የታወቀ ኮሚኒቲ ነው። ለምሳሌ ኢትዮጵያ ኒውዮር የቺካጎ ሲቲ ካውንስል ኢትዮጵያ እንደይ በሚል አንድ ቀን ኒውዮር ጋር አስታኮ የኢትዮጵያ ባንዲራ ተሰቅሎ ሲውለበለብ ይውላል። ኦፊሻልስ መጥተው ንግግር ያደርጋሉ። ስለ ኢትዮጵያ ኒው ይር ታሪክ እና ስለ ካሌንደሩ ንግግር ምናምን ይደረጋል። ፍላየር ሊፍሌት ዲስትሪቢዩት ይደረጋል። ኤቭሪ ይር ስታርቲንግ ፍሮም 1995 ሲቲ ካውንስሉ ኢትዮጵያ እንደ ብሎ የሰየመ ያቀርባል እና ሲቲው ቦታ ምናምን ማይክሮፎን ምናምን ሴታፑን ምናምን ያዘጋጃል። አሁን ባለፉት አይ ቲንክ ዘንድሮና ባለፈው አመት ጀምሮ በኮቪድ ምክንያት አንድ ጊዜ ሁለት ጊዜ አልፏል እና ላለፉት ሁለት አመቶች ግን እኛ ባንዲራ እንትን አሰርተን አስራ ምናምን በምናምን ትልቅ እንትን ነው ስታንዳርድ የሆነ ነው ባንዲራ የሚሰቀለው እና እሱን እንወስዳለን፣ እንሰጣቸዋለን። እነሱ አዘጋጅተው ይሰቅሉታል። ከኛ ሰው አንዱ ይሰቅለዋል። የኢትዮጵያ ሕዝብ መዝሙር ይዘመራል። እንደዛ ነበር። አሁን ዘንድሮ ጭምር ባንዲራ ታምጠዋሉ። እናንተ የምታመጡት ባንዲራ ኦፊሻል አይደለም፣ እኛ ራሳችን አለን ገዝተናል አሉ።
የካውንስሉ
ካውንስሉ ሴት ነው እና
ኦፊሻል ኢትዮጵያ ባንዲራ
አሁን
ስታር
ያለበት ከዛ በፊት ልሞጡ ነበር የሚሰራ እና አሁን ዘንድሮ እኔ ልጀ ነበረ ተደሰት።
አይ ቢሆንም እንግዲህ እንዴት ይደረግ? አዎ እንዴት ይደረግ? በመንግስት እንግዲህ በዚህ በኢትዮጵያ ኤምባሲን በኩል ግፊት ምናምን ይኖር ይሆናል።
እና ደግሞ ሌላው አይ ቲንክ አድዋ በዓልን በየጊዜው ምሁራን እየጠራን ከካናዳ ከተለያዩ የአሜሪካ ግዛቶች ሁለት ሶስት ተናጋሪዎች እያስመጣን አፍሪካን አሜሪካንስ በደንብ አቴንድ አድርገው 500 ሰው ምናምን ሁሉ መጥቶ ፍላየር ሌክቸር ስለ አድዋ እናከብራለን። በኮቪድ ምክንያት ተቋርጧል። ዘንድሮ የሚከበር አልመሰለኝም። አይዶን ነው
ኮቪድ ብዙ ነገር ነው
አበላሸው። ሌላ ኢትዮጵያ ኒው ይር በየአመቱ ቅልጥ ያለ ፓርቲ
ይደገሳል
እና ሙዚቀኞች ከኢትዮጵያ
ይመጣሉ
ግብዣ ይደረጋል። ብዙዎቹ እንጃ ያረጉታል። ከዛ ከአካባቢ ከዊስኮንሲን ከኢንዲያና
ይመጣሉ ሰዎች። ዶክተር እርሶ በአንድ ልጅ ብቻ በቁ ወይስ ተጨማሪ ልጆች መጡ?
ሌላ አንድ ልጅ ልጅ
ሴት ልጅም አለችት። ማነው ስሟ?
የምስራች።
የምስራች እርቁ ይመር የሚለውን ስሞን በምክንያት ነው የወጣው?
ኦፍ ኮርስ በምክንያት ነው።
ይንገሩኝ
ብዙ ታሪክ አለው።
ይንገሩኝ።
አባቴ ማይጨው ዘመቻ ዘምቶ ነበር እና የመርዝ ጭስ ምናምን አይኑን ጋርዶት ብዙ ጊዜ በኋላ ነው የቶ ከዛ ሲመለስ አያቱ ነው ያሳደገው። አባትና እናቱ አያቱ ማነው ሚስት ሊደረው ፈለገ። እናቴ ደግሞ ሌላ ባልና ልጅ ነበራት። የእሷ ባልም እንደዙ ዘምቷል። ከዘመቻ ግን ወደው አልተመለሰም። አመት ቆይቶ ነው የተመለሰው
የእናቱ ባል።
እና ሞቷል ተብሎ ተገበተ። ግን እናቴ
በኋላ እናት አግብተዋል።
እናቴ አግብታ ወደው ጥቂት እንደቆየች እንግዲህ ከአመት ተጠብቆ ነው እና መጣ። ሚስቴን አምጡ አለ። ረብሻ ተነሳ። በሽምግልና በምናምን እንደዚህ ተባለ። ታረቁ።
የታረቁት ማን ናቸው? አባቱና? እሺ
ታረቁ። ከዛ ሴት ልጅ ተወለደች። አባቴ ወዝነው ታቢ ሴት በመሆኗ እና አይ ሴት የሀብት ምልክት ነች ማለት ነው። እሺ አለ። ሁለተኛ ስትወለድ ደግሞ ሴት አይ በቃኛል።
እና ተለያዩ?
አባረረ። እናቴን አባረረ። ሌላ ወንድ ምትወልድ ይፈልጋል።
እሺ።
እና ሄደች ቤተሰቦቿ ጋር እንደገና በሽምግልና የእግዚአብሔር ስራ ነው ምናምን ተብሎ አስታረቋቸው።
እናትና አባቶን?
አዎ።
እሺ።
ተመለሰች፣ ረገዘ፣ ወንድ ሆነ።
እርቁይ መሬ ተባለው። በዚህ ጠርጠር ያለው ከሰማ ወጣጡ አይቼ እንዲህ እንደ ወንድ ነገር መቼም አለ ብዬ ጠርጠር ያለው እና ልክ ነው ማለት ነው። ዶክተር በጣም አመሰግናለሁ። በጣም በጣም አመሰግናለሁ። ምናልባት ቀረ የሚሉት ነገር ካለ እርሶ የሚጨምሩት ካለ መጨመር ይችላሉ።
የምጨምረው ለተወሰነ ጊዜ አንድ 4-5 ዓመት ካደረግን በኋላ ዩናይትድ ዌይ የሚባል ኦርጋናይዜሽን አለ። ኔሽን ዋይድ ነው
ይሄ። እንግዲህ ኮሚኒቲው 4-5 ዓመት
ከቆየ በኋላ እና አባል ለመሆን በጣም ሀይ ስታተስ እንትን ነው አፕላይ አደረግ። ወደ 400-500 ገጽ የሚፈልግ ዶኩሜንቴሽን ምናምን አይነት ነገር ነው ላያደረግ። ተቀበሉን። ግን ከመቀበላቸው በፊት ሳይት ቪዚት የሚሉት አለ። 2-3 ጊዜ እየመጡ ኢንተርቪው እያደረጉ ፕሮግራሞችን እንትን እያሉ ተቀበሉን። ኢት ካምስ ዊዝ መኒ እና አባል በሚኮንበት ጊዜ የተወሰነ ገንዘብ እንኳ እስከዚህ አይደለም፣ 35,000 ብር ባጀት ነጻ። ዊ ካን ዩዝ ዛት መኒ ኤኒ ዌይ ዊ ዋንት። እና ፕሮግራም ገንዘብ ለዛ ለፕሮግራሙ ብቻ ነው የሚውለው። ይሄ ግን ለምንፈልገው የምናውለው ይሆናል። ግን ከዛም የበለጠ ስታተሱ የዩናይትድ ዌይ አባል ነን ማለት ለፋውንዴሽን ግራንት መንገድ ይከፍታል፣ ተቀባይነት ይኖረዋል። እና ፋውንዴሽን ገንዘብ ለማግኘት ያው የዩናይትድ ዌይ አባል ነን ይህን እንሰራለን ብለን የምንመለከትበት ጊዜ ገንዘቡ ይፈቅዳል። እና ጥሩ እንትን ነበረ፣ እንቅስቃሴ ነበረ። እዛ አባል ለመሆን ግን ታፍ ነበረ። እሱ ረዳን።
የተደሰቱበት ጊዜ ነው ማለት ነው ይሄ?
ይሄ ደግሞ የኤሌክትሮ ሜካኒካል አሰምብሊ ትሬኒንግ የሚባለው ትሬኒንግ ለ5-6 ዓመት ሰጠን። ማአት ልጆች በዛ ፕሮሰስ ውስጥ ሄደው ከኤሌክትሪካል ኮምፓኒ ጋር ስምምነት አድርገን ሜሞራንደም ኦፍ አንደርስታንድ ተፈጥሮ ትሬኒንግ ያደረጉትን ልጆች እነሱ ይቀጥራሉ። እና ብዙ ልጆች ፕሮፌሽናል የሆነ ስራ እዛ አግኝተውበታል። እና ዛት ዋዝ ኦልሶ ቬሪ ኢምፖርታንት።
እኔ እንደውም እንግዲህ አብዛኛውን ጊዜውን ያጠፉት እዚህ የኮሚኒቲ ስራ ላይ ነው እና ወደኋላ መለስ ብለው ሲመለከቱት እንኳንም ይህን ስራ ሰራሁ ይላሉ ወይ? ደስተኛ ነዎት ወይ በውጤቱ ያበረከቱት አስተዋጽኦ በሰዎች ህይወት ላይ ለውጥ በማምጣቱ የሚል ጥያቄ፣ መጨረሻ ጥያቄ ይዤልዎት ነበረ።
በመጠኑም ቢሆን ተደስቻለሁ። አዲስ ሰዎች መጥተው መግቢያ አጥተው ለጊዜው መጠጊያ እንዲያገኙ ኮሚኒቲ አባሎች የሆኑትን እባክህ አስጠጋ፣ አሳድራቸው፣ ቤት እስከሚያገኙ ድረስ፣ ስራ አግኝተው እንትን እስከሚሉ ድረስ እያል ወንደላጤ የሆኑት ይተባበሩን ነበረ። እንደዛ አድርገን እነዛ ልጆች ወዲያው ስራ አግኝተው ራሳቸውን ችለው ቤተሰቦቻቸውን ሲረዱ ማየት በጣም በጣም ያስደስታል። በምንፈልገው ያህል ባይሆንም በመጠኑ ብዙ የሚያስደስቱም ነገሮች ነበሩበት።
ከባለቤቶ ጋር አሁንም የሚኖሩት እዚሁ ቺካጎ ነው?
ቺካጎ ነው።
ልጆቹም እዚሁ ናቸው?
ሁለቱም እዚሁ ናቸው።
ወንድ ልጆ በጣም ንቁ ተሳታፊ እንደሆነ ሰምቻለሁ።
እንትን ያው በልጅነቱ 5-6 ዓመት በአምስት ዓመቱ ነው እዚህ የመጣው። አማርኛ በደንብ ይናገር ነበረ። ወደ ወረሳት ገነዋይ ኮሚኒቲ ውስጥ የቅዳሜ ፕሮግራም ነበረን እንዳልኩት፣ እዛ ውስጥ ይሳተፍ ነበረ። ከኮሚኒቲው ጋር ነው አብሮ ያደገው። በኋላም ስራ ከያዘ በኋላ ኮሚኒቲውን በጣም ሰፖርት ያደርግ ነበር። የሚሰራበት መስሪያ ቤት ማሽን ግራንት የሚባል ፕሮግራም አለ። ሰራተኛው ለምሳሌ ለቻሪቲስ 1,000 ብር ከሰጠ ማች ያደርጋሉ መስሪያ ቤቱ። እና በዛ አይነት መንገድ በየኳርተሩ ኮንትሪቢዩት እያደረገ ማች እያሳረገ ለ1 ዓመት ተኩል ያክል ኩባንያው እስከሚፈርስ ድረስ እንደዚህ ያለ እርዳታ ኮንትሪቢዩት ያደርግ ነበረ። ደግሞ እዚህም ሀገር ተሳትፈው ተማሪ ንቅናቄም ዊዝ አፍሪካን አሜሪካን ኮሚኒቲ በጣም ክሎዝ ነው፣ ይሳተፋል፣ አክቲቭ ነው። ግን አሁን ልጆች ወልደዋል፣ 3 ልጆች
ያሳድጋል
በተራው
አይ ጥሩ ነው በጣም በጣም አመሰግናለሁ ዶክተር እርቁ ረጅም ጊዜ ፈጅተን እንግዲህ ይህንን ቃለ መጠይቅ ማድረጋችን ስለተገናኘንም በጣም ደስ ብሎኛል በጣም አመሰግናለሁ እግዚአብሔር ይስጥልኝ
እኔም በጣም ነው የማመሰግነው ይህንን ኦፖርቹኒቲ ስለሰጠሽን የምንሰራውን ስራ ሁሉ የተሰራውንም ያልተሰራውንም ተነጋግር የምናገሩና ለአድማጮች ማስተላለፉ በጠቃሚነት አለው ብዬ አስባለሁ አመሰግናለሁ